ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ሐዋሳ ለሁለቱ ዱዋል ካፒታል ሆና እንድታገለግል የተስማሙት ማለት ነው። ይህንንም በአብላጫ ድምፅ ነው የጸደቀው። ወደ 168 ድጋፍ ባልተሳሳት ወደ 55 መሰለኝ ተቃውሞ ከሬፍረንደሙ በኋላ እንደውም ፖለቲካል ሶሉሽን ነው ሐዋሳን የተመለከተ እየተገኘው ነው ማለት የምንችለው።
የአዲስ አበባ ዩኒቨርሲቲው የመካነ ጥናት ኮሌጅ ረዳት ፕሮፌሰር ዶክተር ሽፈራው ሙለታ ናቸው። በሲዳማ ሕዝብ ውሳኔ ጥያቄ ምንነትና አንድምታ ዙሪያ ከአድማጭ ለቀረቡ ጥያቄዎች መልስ ይሰጣሉ። ሙሉ ቅንብሩ ዜናውን ተከትሎ ይቀርባል። የፕሮግራሙ ተከታታዮች በጉጉት የምትጠባበቁት ዘወትር በዚህ ሰዓት በደሳለኝ መኮንን ተዘጋጅተው የሚቀርበው የሙዚቃ ቃናም ከሳምንቱ ምርጥ ምርጥ የእንግሊዝኛ ዜማዎች ጋር ሊያማሸን በመጠባበቅ ላይ ይገኛል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። ከቅዳሜ ጥቅምት 29 2012 ዓ.ም ምሽት ዝግጅቶቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። ንጉሡ ታምሬ ፕሮግራሙን ያቀናብርልናል። አሁን ወደ ቀዳሚው የሰዓቱ የዓለም ዜና።
ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ሙስሊም ምዕመናን ኢድ ሙባረክ፣ እንኳን ለነቢዩ መሐመድ ልደት አደረሳችሁ። 1494ኛው የነቢዩ መሐመድ ልደት ዛሬ በመላው ዓለም ተከብሯል። በኢትዮጵያ በአንድ መስጂድ ተገኝቶ የነበረው ሪፖርተራችን መስፍን አራጌን አግኝቸዋለሁ ማምሻውን። ምን እንደሚመስል የዚህ በዓል አከባበር ያጫውተናል። እንደምናመሸህ መስፍን።
እንደምናመሻችሁ ሰለሞን።
እግዚአብሔር ይመስገን። እስቲ ስለ ዛሬ ውሎህ ትንሽ አጫውትን። እንዴት ነበረ የበዓሉ አከባበር?
እንግዲህ የነቢዩ መሐመድ ልደት ወይም መውሊድ 1494ኛው ማለት ነው በደቡብ ወሎና በአማራ ክልል በተለያዩ አካባቢዎች በደማቅ ሁኔታ ሲከበር ቆይቷል። በተለይ የኛ ትኩረት ማዕከል የነበረው ከደሴ 50 ኪሎ ሜትር ገደማ አልብቆ ወረዳ ጀማ ንጉስ መስጊድ አካባቢ ነበረ። እዚያ ቦታ ላይ በደማቅ ስነ ስርዓት ነው እየተከበረ ያለው ያልኩበት ሁኔታ ምክንያት በዓሉ ስላላለቀ ነው። ጀማ ንጉስ የእምነቱ ተከታዮች፣ አንዳንድ የታሪክ ምሁራን ታሪክን አጣቅሰው እንደሚገልጹት ኢትዮጵያ ውስጥ ለመጀመሪያ ጊዜ መውሊድ የተከበረበት ቦታ ነው መስጊዱ። በ1756 ዓ.ም በሀጂ ሰይድ ሙጃሂዱ ነው መስጊዱ የተመሰረተው። እንግዲህ መስጊዱን የሚያስተዳድሩት አሁን ድረስ የመስራቹ ሀጂ ሰይድ ሙጃሂዱ የዘር ሀረጎች ናቸው። በዚህ ቦታ በጣም በደማቅ ሁኔታ ነበረ ሲከበር የነበረው። በተለይ ከመቶ ሺህ የሚበልቁ የእምነቱ ተከታዮች ዝያራ ወይም ደግሞ ምስጋና ሰላምታ ልንለው እንችላለን ሲያደርጉ ነበረ። እጅግ በጣም ደማቅ በሆነ ሁኔታ ነው እየተከናወነ ያለው ሰለሞን።
ከሌሎችም አካባቢዎች የመጡ እንግዶች አሉ ብለሃል፣ አማንያን አሉ ብለሃል እዛ ቦታ ላይ እና ከየት ይሆን የመጡት?
አዎ እንግዲህ እኔ በዚያ በዓል ላይ ተገኝቼ በዓሉን ለየት ከሚያደርገው ገጽታ ብነሰነት ስለኛ በዓሉ ለሶስት ቀናት ነው የሚከበረው። የመጀመሪያው ዋዜማ የሚባለው ወይም ደግሞ ከበዓሉ በፊት የሚካሄደው ነው። ሁለተኛ የዋናው የበዓሉ ዕለት የሚከበረበት ነው። ሶስተኛ የስዕለት የመሳል የተሳሉ ሰዎች የደረሰላቸውን የሚያስገቡበት፣ የሚመኙ ሰዎች ደግሞ ለመጪው ዓመት አሳካልን ብለው ስዕለት የሚገቡበት ቀን ነው። ይህንን የአካባቢው ሰዎች ራምሳ አወልና ክትሚያ በሚል መጠሪያ ነው የሚጠሩት። እንግዲህ በዚህ ስፍራ በእለቱ በጣም ቀልቤን የገዛው ወይም ደግሞ ልዩ ነገር የነበረው ነገር የክርስትና እምነት ተከታዮች ከሙስሊም ወንድምና እህቶቻቸው ጋር በመሆን በዓሉን ሲያክብሩ መመልከት በጣም የሚደንቅ ነበረ። በነገራችን ላይ የእምነቱ ተከታዮች ወይም የክርስትና እምነት ተከታዮች ሌላ የምግብ ተዘጋጅቶላቸው በሙስሊም ወንድሞቻቸው ማለት ነው የምግብ አቅርቦት ችግር እንዳይከሰትባቸው ሲያደርጉ የነበረው ነው። ሁለተኛው በጣም ሌላው እዚያ አካባቢ የተደነቁበት ነገር ተወላጅነታቸው የመካከለኛው ምስራቅ ወይም የአረብ ሀገራት የሆኑ ዜጎች ታድመውበታል። ከዚህ ባሻገር ለመጀመሪያ ጊዜ ያው እንግዲህ በኢትዮጵያና በኤርትራ የተፈጠረውን የሰላም ስምምነት መሰረት አድርገው አካባቢው ላይ የተገኙ የኤርትራያንም ዜጎች ያገኙበት ሁኔታ አለ። ሌላው ኢትዮጵያ ብሔር ብሔረሰቦች ታሪክ ማዕከል መሆኑን የሚያሳየው በእድሜ፣ በጾታ፣ በብሔር ሳይለያዩ በዓሉን ያከበሩበት ሁሉም የሁሉም አካባቢ ሴቶች ወይም የሁሉም አካባቢ ሰዎች የታደሙበት በዓል ነበረ። ሰለሞን ማለት ይችላለሁ።
መልካም መስፍን፣ እንግዲህ አመሰግናለሁ። እዛው ነው ያለኸው እንደገለጽክልኝ። በተከታታይ የሚካሄዱትን ስነ ስርዓቶች አካተህ ዘርዘር ያለና የሰዎችንም አስተያየቶች አካተህ ዘገባህን ከሰሞኑ እንጠብቃለን። እንግዲህ
እሺ፣ በአሜሪካ ድምፅ ሬዲዮ ስም እንግዲህ የመላው ኢትዮጵያንና የሙስሊሙን ማህበረሰብ እንኳን ለነቢዩ መሐመድ ልደት ወይም መውሊድ አደረሳችሁ ማለት እንፈልጋለን። በቀጣይ ያው እንዳልከው ተከታታይ ዝግጅቶችን ይዘንላቸው በዚህ ጉዳይ ላይ እንቀርባለን።
መውሊድ ሙባረክ፣ መልካም ምሽት። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የኤርትራ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ አንጦንዮስን ጨምሮ የሕሊና እስረኞች ናቸው ያሏቸውን ሌሎችም የእምነትና የፖለቲካ እስረኞችን የኤርትራ መንግሥት እንዲፈታ የጠየቁ በመቶዎች የሚቆጠሩ ኤርትራውያንና ኤርትራ አሜሪካውያን ዋሽንግተን ዲሲ ላይ ትናንት ተሰልፈዋል። የታሰርኩበትን ሰንሰለት አስታውሱ በሚል መሪ ቃል የተካሄደውን ሰልፍ ያስተባበረው የቤተ ክርስቲያኒቱ የሰሜን አሜሪካ ሀገረ ስብከት መሆኑን ከአስተባባሪዎቹ አንዱ የሆኑት ዲያቆን ዕቁበ ዘመደ ሰልፉን ተከታትሎ ለዘገበው ባልደረባዬ ገብረ ገብረ መድህን ነግረውታል። በዚህ ዩናይትድ ስቴትስ ውስጥ ሲካሄድ በአይነቱ የመጀመሪያ በሆነው ሰልፍ ላይ የቀረቡትን ጥያቄዎች ለኤርትራ ኤምባሲና የዩናይትድ ስቴትስ የተወካዮች ምክር ቤት ማስገባታቸውን አስተባባሪዎቹ ገልጸዋል። 94 ዓመት ዕድሜያቸው ላይ የሚገኙት የኤርትራ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሦስተኛው ፓትርያርክ ብፁዕ ወቅዱስ አቡነ አንጦንዮስ ላለፉት 14 ዓመታት ሕጋዊነት በሌለው ሁኔታ በቁም እስርና በበሽታዎች እንዲሰቃዩ ተደርገዋል ሲሉ በሰልፉ ላይ የተገኙ የእምነቱ አባቶች ተናግረዋል። ዋሽንግተን ዲሲ ከሚገኘው የኤርትራ ኤምባሲ ምላሽ ወይም አስተያየት ለማግኘት ያደረገው ጥረት እንዳልተሳካ ገብረ አክሎ ዘግቧል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አግባብ ያልሆነ የስልክ ልውውጥ ከዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ ጋር አድርገዋል ብሎ ሹክ ያለው ውስጥ አዋቂ ከሪፐብሊካኖች ለሚቀርቡለት ጥያቄዎች የጽሑፍ መልስ ለመስጠት ዝግጁ መሆኑን ጠበቃው አስታውቀዋል። በፕሬዚደንቱ ላይ የሚካሄደው የተወካዮች ምክር ቤቱ ምርመራ የፊታችን ሳምንት በይፋ መደመጥ እንደሚጀምር ተገልጿል። የሊባኖስ ፕሬዚደንት ሚሼል አውንስ ስልጣን እንዲለቁ የጠየቁ ሰልፈኞች ዛሬ ቤይሩት ላይ ወጥተዋል። ተቃውሞው ጠቅላይ ሚኒስትሩ ስልጣን በፈቃዳቸው እንዲለቁ አስገድዷቸዋል። የቤይሩቱ የተቃውሞ ሰልፍ ለፕሬዚደንቱ ድጋፍ የሰጡ ዜጎችን ሰልፍ ተከትሎ የወጣ መሆኑ ተገልጿል። የዜናው ሰዓት አበቃ። ለቀሪ ዝግጅቶች ወደ አሉላ ልመልሳችሁ።
አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪ የንጉሡ ታምሬ ነው። የሰዓቱን የዓለም ዜና ነበር ያደመጣችሁት። አሁን በቀጥታ ወደ ቀዳሚው ቅንብር ልውሰዳችሁ። በሲዳማ ክልላዊ አስተዳደርነት ጥያቄ ሕዝበ ውሳኔ የፊታችን ህዳር 10 ይካሄዳል። ለመሆኑ በኢትዮጵያ ክልል ለመሆን መስፈርቱ ምን ይሆን? በሕዝበ ውሳኔው ሲዳማ ክልል ብትሆን በዚህ ምክንያት ሕገ መንግሥቱ መሻሻል ይኖርበት ይሆን? ከሌሎች የክልሉ ዞኖች ጋር የሚኖራት ግንኙነትስ እንዴት ይሆናል? የአዋሳ ከተማ ዕጣስ በሚሉና ሌሎች ተያያዥ የአድማጮች ጥያቄዎች መነሻነት ትላንት የጀመረው ለጥያቄው መልስ ነው። ቀዳሚው የአዲስ አበባ ዩኒቨርሲቲው የመካነ ጥናት ኮሌጅ ረዳት ፕሮፌሰር ዶክተር ሽፈራው ሙለታ ለጥያቄዎቹ መልስ ይሰጣሉ። አዘጋጅና አቅራቢ ትዝታ በላቸው ናት። ክፍል ሁለት እንዲህ ተሰናድቷል።
አመሰግናለሁ አሉላ። የጥያቄው መልስ ዝግጅታችንን ትላንት ካቆምንበት እንቀጥላለን። የትላንቱን ጥያቄ ደግማለሁ። መኩሪያ ግርማ የተባሉ አድማጫችን ናቸው ጥያቄውን የላኩልን። ለመሆኑ ክልል ሲኮን ምንድን ነው ጥቅሙ? ምንድንስ ነው ጉዳቱ? ብሎ ማሰብ ያስፈልጋል። ጥቂት ቡድኖችና ግለሰቦች ለራሳቸው ጥቅም ሲሉ የዛሬ 28 ዓመት ኢትዮጵያን በክልል ከፋፍለው ራሳቸው ተጠቀሙ እንጂ ለዜጎች ወይንም ለመጡበት ማህበረሰብ ያደረጉት ነገር የለም። ኪሳቸውን በማደለብ በውጭና በአገር ውስጥ በሶስትና በአራት ሰው ስም ፎቆች ደርድረው አለሁልህ ይሉታል። ታዲያ የተቀሩት ምን ይማሩ? ያንኑ ለማራመድ እንጂ ሌላ የተሻለ አስተሳሰብ ይዘው አይደለም ይላሉ አቶ መኩሪያ። ዶክተር ሽፈራው፣
ይሄ አሁን እንግዲህ ህገ መንግስት ተያይዞ የሚነሱ ጥያቄዎች ነው። ይህንን ጥያቄዎች እኛም ብዙ ጊዜ እንሰማለን። በሀገር አቀፍ ደረጃ ያለውን ህገ መንግስት የሚቀበሉና የማይቀበሉ ወገኖች አሉ። ይሄ ሊፈታ የሚችል ህገ መንግስቱ የራሱ የሆኑ ድክመቶች የሉም የሚል መከራከሪያ አላቀርብም እኔ። ነገር ግን አሁን ባለንበት ሁኔታ ገዢያችን ሆነ ያለው ይህ ህገ መንግስት ስለሆነ በዚህ በህገ መንግስቱ በተቀመጡት ሁኔታዎች ነው ሲዳማ ጥያቄ እየሄደ ያለው። ህገ መንግስቱ እስኪቀየር መጠበቅ አለመጠበቅ የሚል እንደተጠበቁ ሆነው ማለት ነው። በሲዳማ በኩል ያለው ጥያቄው ማን ነው የሚጠይቀው? ማን ነው የሚገፋው? የተወሰኑ ቡድኖች አይደሉም። በነገራችን ላይ ለምሳሌ አንድ ሁለት ማሳያዎች ባሳይሽ፣ ሲዳማ ይህ የክልል ጥያቄ ዛሬ አይደለም የቀረበው። ከዚህ በፊት ምናልባት የሚያስታውሱ ከሆነ 94 ላይ የሎቄ ማሳከር የሚባል ነበር። የክልል ጥያቄ ጠይቀው የወጡ ወጣቶች የተገደሉበት ማስታወሻ አለ። 1997 ዓ.ም ምርጫው ላይ በነበረት እንዲሁም አንድ ትልቅ ክርክር ሲቀርብ የነበረ ሲዳማን የሚያክል ህዝብ እንዴት ክልል አልሆነም የሚል ነበር። ከኢህአዴግ ጋር በተቃርኖ የቆሙት ወገኖች የሚያቀርቡት የነበረው ከዛም ተከትሎ በ1997 ጥያቄ ቀርቦ ነበር ማለት ነው። አሁን በዚህኛው ሰዓት ሲቀርብ ምንድን ነው የተደረገው? በእያንዳንዱ ቀበሌ፣ በእያንዳንዱ በሲዳማ ባሉ ወረዳዎች በሙሉ ውይይቶች ተካሂደው ነበር። ወደ 3.1 ሚሊየን ህዝብ ነው ክልል መሆን ይገባናል ሲል ፔቲሽን ፈርሞ ለዞኑ ካውንስል ያስገባው ማለት ነው። የዞኑ ምክር ቤት እነኝን ሁሉ መሰረቶች አድርጎ ነው ጥያቄውን ለክልሉ ምክር ቤት ያቀረበው እና ክልል መሆን የሚለው ጥያቄ ቡድኑ ሳይሆን የመላው ህዝቡ መሆኑን ከእነኚህ በቀበሌ ደረጃ ከተካሄዱት ህዝባዊ የምክክር ጉባኤዎች ቪዲዮዎቹ በሙሉ በቀሉ ማየት ይቻላል። እና ብዙ ጊዜ በኢትዮጵያ ፖለቲክስ ውስጥ የሚነሳው ማንኛውም ውሳኔ ሴቶችን ያገለለ ነው ይባላል። በሲዳማ ሁኔታ ብናይ ግን ሴቶች ብቻ የወጡበት ወደ 1 ሚሊዮን የሚደርስ ትልቅ ሰላማዊ ሰልፍ የተካሄደበትን የቅርብ ጊዜ ትዝታችን ነው። እሱንም በምናይበት ጊዜ ወንድ፣ ሴት፣ ወጣት፣ አዛውንት ሳይባል ፖለቲከኛ፣ ምሁራን ወይንም የነጋ የተወሰነ ክፍል ሳይባል ሁሉም ህብረተሰብ ክፍል ወጥቶ ሀሳቡን ሲያሰማበት የነበረ በመሆኑ በዚህ ሁኔታ የመላው የሲዳማ ህዝብ ጥያቄ እንደሆነ ማሳየት ይቻላል የሚል ነው የምላሽ።
እሺ፣ በጣም ነው የማመሰግነው። እንግዲህ ዶክተር ሽፈራው በታሪክም አሁን በቅርብ ጊዜም የሲዳማ ህዝብ ክልልነት ይገባኛል ብሎ ደጋግሞ ጥያቄ አቅርቧል። የሚካሄደው ህዝበ ውሳኔ ለህዝቡ መልስ ለመስጠት ነው።
በትክክል።
አዎ፣ ሌላ ጥያቄ ላቀርብ። አቶ ጋዲሳ ፈየራ ምን ይላሉ? ጥያቄው ለውጡ በሁለት እግር ከቆመና ምናልባትም ሪፎርሙ ሊተገብራቸው የሚችላቸውን የመንግስት አወቃቀሮችን ካዩ በኋላ ማቅረብ ሲቻል ለምን አሁን ማቅረብ አስፈለገ? ክልል የመሆን ጉዳይ ከተነሳ በክልሉ የሚኖሩ ሌሎች ብሔር ብሔረሰቦች ህዝቦች እጣ ፈንታቸው ምን ይሆን ይላሉ። እና በህዝበ ውሳኔው አብሮነት ከተመረጠ መገንጠሉን የሚያበረታቱ ኢሊቶች በእርግጥ ለመቀበል ዝግጁ ናቸው ወይ? ምርጫው ፍትሃዊና ግልጽ ህጋዊ ሆኖ ከተካሄደና የለም ሲዳማ ከተቀረው የደቡብ ብሔር ብሔረሰብ ጋር ይቆይ የሚል ውሳኔ ካመጣ ይሄንን ይገፉ የነበሩ ወይንም የፖለቲካ ሊቃን ይቀበሉት ይሆን ወይ ነው የአቶ ጋዲሳ ጥያቄ።
በጣም ጥሩ። ሲዳማ አንድም ቀን ከኢትዮጵያ እገነጠላለሁ የሚል አጀንዳ አራምዶ አያውቅምና አንዳንዱ በማወቅ አንዳንዱ ጥያቄውን ለማሳነፍ መገንጠል የሚለውን ቃል ይጠቀማሉ። ይሄ ስህተት ነው። ሁለተኛው ይሄ ጥያቄ ቀረበው ዶክተር አብይ ወደ ስልጣን ከመጡ በኋላና ለውጡ በሁለት እግሩ ሳይቆም የሚል መከራከሪያ የሚያቀርበው አሉ። ከላይ እንደገለጽኩልሽ የሲዳማ ጥያቄ ዛሬ ተነሳ አይደለም። በእርግጥ ይሄ ሪፎርም መምጣቱ ጥያቄው ድጋሚ እንዲቀርብ አበረታቷል። ዶክተር አብይ ራሳቸውም ሰኔ 2010 ዓ.ም አዋሳ በተካሄደው ጉባኤ ላይ ከሲዳማ ህዝብ ጋር ባደረጉት ውይይት ይህ ጥያቄ ተደጋግሞ ይነሳል። በዛ ሰዓት እሳቸው የሰጡት ምላሽ ምንድን ነው? ክልል የምሰጣችሁና መከለከላችሁን የሳሉን ህገ መንግስቱ ነው። እናንተም ክልል ለምን እንደሚያስፈልግ በደንብ መክራችሁበት አቅርቡ ነው ያሉት። ስለዚህ የሪፎርሙ መሪ የጥያቄውን እውቅና ሰጥተዋል ብዬ ነው እኔ መወስደው እንጂ በምንም ተአምር የሲዳማ ህዝብ ጥያቄ የሪፎርም የማስተጓጎል ሁኔታ ሳይሆን ባይሆን በሪፎርሙ ምክንያት የቀረበና ሲታፈን የቆየ ጥያቄ ወደ አደባባይ መምጣቱ የሪፎርሙ መልካም ጎንንና አንድ አካል ነው በዚህ መውሰድ እንችላለን የኔ ምላሽ።
አድማጮቻችን፣ እየተወያየን ያለ ነው ከዶክተር ሽፈራ ሙለታ በአዲስ አበባ ዩኒቨርሲቲ የመካነ ልማት ጥናት ኮሌጅ ረዳት ፕሮፌሰር ናቸው። ስለ ሲዳማ ህዝበ ውሳኔ ላካችሁልን ጥያቄዎች እሳቸው ናቸው እየመለሱልን ያሉት። አመሰግናለሁ። ወደ ሌላ ጥያቄ፣ አቶ ጋዲሳ ያነሱት ደግሞ ሌላ ጥያቄ በክልሉ የሚኖሩ ሌሎች ብሔር ብሔረሰቦችና ህዝቦች እጣ ፈንታ ምን ይሆን ነው የሚሉት። እንግዲህ ይሄንን ህጋዊ ኢኮኖሚያዊ ጥያቄዎች ነው የሚመለከተው። ወደ ሐዋሳ ጥያቄ በኋላ እንመለሳለን። እስቲ ይሄን ይመልሱልኝ።
በጣም ይህም አንዱ አብሮ ተያይዞ ሲነሳ የነበረ ጥያቄ ነው። የሲዳማ ህዝብ እንደተባለው የተለያዩ የኢትዮጵያ አካባቢዎች የሚመጡ የተለያዩ ብሔረሰብ ህዝቦች ሁሉም አይነት የሚኖርበት ነው። እንደዚያውም የሲዳማ ህዝብ በተለያዩ ክልሎች የሚኖር ነው ያለውና በሲዳማ ውስጥ ሲዳማ አሁን ክልል በሚሆንበት ጊዜ ሆሞጂኒየስ ከሚባሉት ክልሎች አንዱ ነው የሚሆነው። ማለትም ምንድን ነው? የራሱ የሆነ የተለየ ማንነት ያለው ጂኦግራፊክ ሎኬሽን ያለው ብሔር ብሔረሰብ የሚል ዴፊኒሽን ያለው ሲዳማ ውስጥ የለም። ነገር ግን በከተሞች አካባቢም በገጠርም በተለያየ ቦታ ከተለያዩ ብሔር ብሔረሰቦች ህዝቦች ጋር የሲዳማ ህዝብ ለዘመናት በአብሮነት በፍቅር ነው ሲኖር የነበረውና ይህንን ሁኔታ የሚጎዳና ለሌላው የተለየ ጉዳት የሚያደርስ ምንም አይነት ነገር አይኖርም። እስከ ዛሬ ለዘመናት እንደተኖረው ለወደፊቱም አብሮ ነው የሚኖረውና በጥርጣሬ ለማየት ለምን እንደሚፈለግ ለእኔ ግልጽ አይደለም። እንዳልሽው በከተሞች አካባቢ ያሉትንም ስብጥሮች ብናይ የሲዳማ ብሔር ድሮ በከተሞች ባይኖርም አሁን በከተሞች አብሮ ነው የሚኖረው። በእድሩም፣ በቤተ ክርስቲያኑም፣ በተለያዩ ማህበራዊ ሂደቶችና ሁኔታዎች ከሌላው ህዝብ ጋር በፍቅር የሚኖር ህዝብ ነውና ሌላውን እንደሚያገል አይነት ተደርጎ የሚቀርቡ አካሄድ ለእኔ ትክክል አይመስለኝም። በሌላ በኩል ደግሞ ችግር እንኳን ይሆናል እንኳን ቢባል እነኚህ ለሌላው ለተባለው ጥበቃ ነው ያደረገው የፌዴራሉ ህገ መንግስት ነው። በነገራችን ላይ በሲዳማ ባህል ሲዳማ ኦር መጤ የመሳሰሉት አይነት ነገር ብሎ የማግለልና የመግፋት ሁኔታ እንደ ነውር ነው እና የሚታየው ይህንን የህዝቡን ባህል ካለመገንዘብ የሚቀርብ ጥያቄ ሊሆን ይችላል ብዬ ነው እኔ መገምተው።
እንግዲህ ዶክተር ሽፈራው፣ እንደዚህ አይነት ጥያቄዎች እኮ ቢቀርቡ የሚያስደንቅ አይደለም። አሁን በቅርቡ ኦሮሚያ ውስጥ ለምሳሌ ዘርን ወይንም ሃይማኖትን ትኩረት አድርጎ የተካሄደ ጥቃት ነበረና የተሰዉ ሰዎች አሉ። ቀደም ብሎም ሲዳማ ውስጥ በጣም ብዙ ሰዎች የተጠቁ ስለሆኑ ይሄ እኮ የቅርብ ጊዜ ትዝታ ስለሆነ ነው ሰዎች ጥያቄ የሚያቀርቡት። ምን ዋስትና አለው የተቀረው ህዝብ በሰላምና በእኩልነት የተባለው አካባቢ ውስጥ ለመኖር የሚል ጥያቄ ቢያነሱ የሚደንቅ አይመስለኝም። አይመስሉትም?
ትክክል ነሽ ትዝታ። በተለያየ የኢትዮጵያ አሁን ፖለቲክሱ አንዳንዴ ጥያቄዎች ምላሽ ሳያገኙ ሲቀሩ በሲዳማ ኬዝ ስፔሲፊክ አድርጌ ልመልስልሽ ብዬ ነው። በኦሮሚያ ውስጥ ያለውን ዲቴሉን ብዙ ስለማላውቅ ማለት ነው። የምታያቸው አይነት ነገሮች በህዝቦች መካከል አሁን ጥርጣሬ የሚፈጥሩ ነገሮች አንዳንዴ ያልተፈለገ ነገር ውስጥ የማስገባት ሂደት ሊኖር ይችላል። የጥያቄዎች መዘግየት የወጣቶችን ቁጣ ሊያስነሳ ይችላል። ነገር ግን የተወሰነ አካባቢ ትንሽዬ ነገር ሆኗል ወይ ደርሳ የመሳሰሉት አይነት ነገር ተካሂዷል ማለት የሲዳማ ህዝብ እንደ ፖሊሲ አምጥቶ በሌላው ላይ ያደረገው ነገር ብሎ ማለት በጣም ከባድ ነው። የሲዳማ ህዝብ በፍጹም ከዛ በኋላ ድርጊቱ ባልታሰበ ጊዜ የተፈጸመ መሆኑን የሲዳማ ሽማግሌዎች ወጥተው አውግዘው ከሌሎች ህዝቦች ጋር ኢቭን የተጎዱት የተባለው በፍጹም ይሄ ሲዳማ ባህል አይደለም፣ ሲዳማንም የሚገልጽ አይደለም፣ የተወሰኑ ክፍሎች ያደረጉትን መሆኑን በአጠቃላይ ሲዳማን አይገልጽም ብለው የሁለቱም ወገኖች ቁጭ ብለው በጉባኤ አብረው ያወገዙበት ሁኔታ ነው ያለው እና አንዳንዴ የአድሚኒስትሬሽን መዳከም በሚኖርበት ጊዜ ለግል ጥቅም ፍላጎት የሚንቀሳቀስ ወገን ሊኖር ይችላል። ወይንም እንደዚህ ያሉ ግጭቶች ሲነሱ ጥያቄው ወደ ኋላ እንዲመለስ የተለያዩ ምክንያቶች ሊኖሩ ይችላሉ። ፖሊስ የራሱን ምርመራ አድርጎ ሲጨርስ የምክንያት መንስኤውን ያሳውቀናል ብዬ ጠብቃለሁ። ሲዳማው 36 ወረዳዎች አሉ። እንደዚህ ያለ ነገር የተፈጠረው 3-4 ቦታ ነው እና ይህንን ለሲዳማ ህዝብ አጠቃላይ መስጠትም አግባብ አይደለም።
እሺ፣ ዶክተር ሽፈራው ሙለታ በጣም አመሰግናለሁ። ወደ ሌላ ጥያቄ ልሂድ። ይሁን ሰላም የተባሉ ከአዲስ አበባ በርከት ያሉ ጥያቄዎች ልከውልናል። አንዱም ጥያቄያቸው ርዕሰ ከተማዋን የተመለከተ ነው። ሐዋሳን የደቡብ ብሔር ብሔረሰብ ዋና ከተማ የሆነችውን እንበል ሐዋሳ የሲዳማም የደቡብም መቀመጫ ትሁን፣ ይሄ በጋራ የመጠቀም ጉዳይ አሁን በአዲስ አበባ እየታየ ያለው ችግር በባሰ መልኩ እንዲመጣ አያግዝም ወይ? ምክንያቱም በደቡብ ብዙ ጠያቂ ብሔሮችና ብሔረሰቦች አሉና ይላሉ። አንደኛ ህዝበ ውሳኔው ስለ ሐዋሳ ምን ይላል የተቀመጠ ነገር ካለ፣ ሁለተኛ የአቶ ይሁን ሰውን ጥያቄ ይመልሱልን።
ሰባንና የሐዋሳን ማነጻጸር ትንሽ የሚከብድ ይመስለኛል። ምክንያቱም በትልቅነታቸውም በአሰፋፈሩም በብዙ ነገር በታሪክም ብዙ ነገር ሊባል ይችላል። የሐዋሳን በተመለከተ ግን የነበረው ጥያቄ ምን ነበረ? የሐዋሳ ዕጣ ፈንታ ይባል ነበር ከበፊት ጀምሮ ማለት ነው። ነገር ግን የደቡብ ክልል ምክር ቤት ከ3 ሳምንት በፊት ባደረገው ጉባኤ በግልጽ ቋንቋ ያስቀመጣቸው ነጥቦች አሉ። ሐዋሳ በሲዳማ ውስጥ ነው የምትገኘው። ስለዚህ የተጠሪነት ጉዳይ ከአሁን በኋላ ጥያቄ የሚሆንበት ጉዳይ አይደለም በሚል ሞሽን ተዘጋጀ። የተዘጋጀው ሞሽን ምንድን ነው የሚለው ተጠሪነቱ ለማን ነው የሚሆነው የሚል ጥያቄ ነበረ። ሞሽኑ ላይ የተቀመጠው ሲዳማ ክልሉን የሚወጣ ከሆነ ሐዋሳ ከተማ ተጠሪነቱ የሲዳማ ብሔራዊ ክልላዊ መንግስት ነው የሚሆነው የሚል በግልጽ ቋንቋ ተቀመጠ። ሞሽን ውስጥ የተካተተው ነገር ቀድሞ የደቡብ ክልል ለምን ያህል ሐዋሳ ውስጥ እንደ ዋና ከተማነቱ መጠቀም ይችላል የሚል ሌላኛው ነበር። በዚህም የተስማሙበት ነጥብ ለሁለት የምርጫ ጊዜያቶች 10 ዓመት ነው ማክሲመም የሚሆነው የራሳቸውን አዲስ ከተማ ወይንም መርተው ቢሮ ተገንብቶ እስኪወጣ ድረስ ሐዋሳ ለሁለቱ ዱዋል ካፒታል ሆና እንድታገለግል ነው የተስማሙት ማለት ነው። ይህንንም በአብላጫ ድምፅ ነው የጸደቀው። ወደ 168 ድጋፍ፣ ባልተሳሳት ወደ 55 መሰለኝ ተቃውሞ። ይህኛው ሞሽን በክልሉ ምክር ቤት ጸድቆ ያለፈ ስለሆነ ከሬፍረንደሙ በኋላ እንደውም ፖለቲካል ሶሉሽን ነው ሐዋሳን የተመለከተ እየተገኘው ነው ማለት የምንችለው አሁን ባለበት ሁኔታ ማለት ነው። ስለዚህ ሐዋሳ ሬፍረንደሙ አሁን ሲዳማ ብሔራዊ ክልላዊ መንግስት ይቋቋም ብሎ በአብላጫ ድምፅ የሚወስን ከሆነ ተጠሪነቱ ለሲዳማ ብሔራዊ ክልላዊ መንግስት ይሆናል። የሲዳማ ብሔራዊ ክልላዊ መንግስት ዋና ከተማ ሆኖ ያገለግላል። ለ10 ዓመት ቢበዛ ለአሁን ላለው ለደቡብ ብሔር ክልልም እንደ መቀመጫ ሆኖ ያገለግላል። ከ10 ዓመት በኋላ ሙሉ በሙሉ የሲዳማ ብሔራዊ ክልላዊ መንግስት መቀመጫ ብቻ ነው የሚሆነው ማለት ነው አሁን ባለው ሞሽን በተወሰነው መሰረት።
እሺ፣ አመሰግናለሁ ዶክተር ሽፈራው ሙለታ። ዶክተር ሽፈራው በአዲስ አበባ ዩኒቨርሲቲ የመካነ ልማት ጥናት ኮሌጅ ረዳት ፕሮፌሰር ናቸው። ስለ ሲዳማ ህዝበ ውሳኔ የላካችሁልን ጥያቄዎች እየመለሱልን ያሉ ናቸው። ሌሎች ምሁራንን ጋብዘን ነበር። አድማጮቻችን ወቅታዊ በሆነው የህዝበ ውሳኔው ጉዳይ ላይ መልስ ለመስጠት ያዳግተናል፣ ጥናቱ ላይ ነው የተካፈልነው በማለት ይቅርታ በመጠየቅ ቀርተዋል ምሁራኑ እና እንቀጥላለን ከዶክተር ሽፈራው ሙለታ ጋራ። ዶክተር ሽፈራው፣ ሌላ አቶ ይሁን አለም የላኩት ጥያቄ አለ። ህገ መንግስቱን የተመለከተ ነው። ምን ይላሉ? በዋናነት ህገ መንግስቱ ሲዳማ ክልል እንዲሆን ከተወሰነ ተጨማሪ ክልል ስለሚሆን አንቀጽ 47 ሊሻሻል ነው ወይ ወይስ አስረኛ ክልል ሆኖ የህገ መንግስቱን መሻሻል ይጠብቃል? ከተሻሻለ በምን የህግ ማዕቀፍ ነው የሚሻሻለው ይላሉ?
የህግ ባለሙያ ባሉንም ህገ መንግስቱ ላይ በግልጽ ቋንቋ የተቀመጠልኝ ለፌዴራል መንግስቱ ማመልከት ሳያስፈልገው በቀጥታ የፌዴራል መንግስቱ አካል ይሆናል ነው የሚለው አንቀጽ 47 ቁጥር 3 ላይ ይሄ በግልጽ ቋንቋ ተቀምጧል። ስለዚህ ህገ መንግስት ማሻሻል የሚያስፈልገው አይደለም። የህግ ባለሙያዎች ራሳቸው አስተያየት ሊሰጡ ይችላሉ። አንቀጽ 47 ቁጥር 3 ላይ ማመልከት ሳያስፈልገው በቀጥታ የፌዴሬሽኑ አካል ይሆናል ነው የሚለው። ስለዚህ ህገ መንግስት መቀየር
የሚያስፈልግ አይመስለኝም። ሌላም ጥያቄ አክለዋል ከዚሁ ጋር ተያይዞ ይላሉ አቶ ይሁን ሰላም፣ የፌዴሬሽን ምክር ቤቱም ከክልሉ በተውጣጡ አካላት ስለሚዋቀር የአዲሱን ክልል ተወካዮች መቼና እንዴት በምን ህግ ሊያካትታቸው ነው?
የፌዴሬሽን ምክር ቤት ማለት በፌዴራል ደረጃ ያለው ከሆነ እና ደረጃጀት አለው። እያንዳንዱ ብሔር ብሔረሰብ በራሱ አንዳንድ ሰው ይወከላል። በመቀጠል 1 ሚሊዮን ህዝብ ያለው ተጨማሪ አንድ ሰው ያገኛል ነው እንጂ የሚለው ክልሎች በቀጥታ ወክልና ያላቸው አይመስለኝም። ፌዴሬሽን ምክር ቤት በብሔር ብሔረሰብ ነው። ሲዳማ እንደ ሲዳማነቱ አንድ ተወካይ ይኖረዋል። 5 ሚሊዮን እንዳለው ተጨማሪ 5 ሰው ይኖረዋል። በፌዴሬሽን ምክር ቤት 6 የሲዳማ ተወካዮች ይኖራሉ ማለት ነው። ክልል ቢሆንም ባይሆንም ይሄ ነው። በፌዴሬሽን ምክር ቤት አሰራር እንደዚህ ነው።
እንግዲህ ወደ መጨረሻው እየሄድን ነው ዶክተር ሽፈራው። ይሄን ጥያቄ በመናዘጋጅበት ጊዜ ምን አገባው ሌላው ሰው ምን አገባው የሚል አመለካከት አለ። ከዚሁ ጋራ ተያይዞ ይመስለኛል ምርጫ ቦርድም ውይይት አዘጋጅቶ ነበር ህዝብ ተጨማሪ ግንዛቤ እንዲኖረው ስለ ሲዳማ የክልልነት ጥያቄ ተጨማሪ ግንዛቤ እንዲኖረው የለም ክልል መሆን አያስፈልግም ከደቡብ ብሔር ብሔረሰብ ጋራ መቀጠል ይሻላል ብለው ሐሳብ የሚያቀርቡ ምሁራንን እንዲሁም ደግሞ አሁን እርሶ እንደዚህ ቀርበው እንደሚያስረዱን ሲዳማ ቀደም ብሎ ጀምሮ ሲጠይቅ ነበር ይገባዋል የሚሉትን አብሮ አቀራርቦ ለማወያየት እቅድ ነበረው። ምርጫ ቦርድ እንደዘገብ ነው ከሲዳማ በኩል የተሰማው ምንድነው ማንንም አያገባውም እኛ ነን ይሄንን የጠየቅነው ጥያቄ የሚል ነው። እኛም ይሄንን ፕሮግራም ስናዘጋጅ በጣም ብዙ በፌስቡክ እንዲሁም ደግሞ በድምጽ ምን አገባውና ሌላ ሰው የሚል ሐሳብ ልከውልናልና አያገባውም ወይ ሌላው በዛ አካባቢ በደቡብ ብሔር ብሔረሰብ የሚኖረው ኢትዮጵያዊ ይሁን በተቀረው የኢትዮጵያ ግዛቶች የሚኖር ኢትዮጵያዊ አያገባውም ስለ ሲዳማ?
ጥሩ ጥያቄ ነው። ይሄ አሁን በቅርብ ምርጫ ቦርድ ውይይቶች ለፖለቲካ ፓርቲዎች እና ለሲቪክ ተቋማት አዘጋጅቶ ነበር እና በምን አይነት ሁኔታ ውይይቱ ቀረ የሚለውን የምርጫ ቦርድ ሰዎች የራሳቸው መግለጫ ሰጥተዋል። እሱም ማየት ይቻላል። ነገር ግን ማንም ያገባው ማያገባው የሚለውን በሲዳማ በኩል የነበረው ጥያቄ ነበረው ምንድን ነው ይሄ ሲዳማ ውስጥ የሚኖሩ ህዝቦችን ሲዳማም ሌላውንም ሁሉንም በሲዳማ ዞን አስተዳደር ውስጥ ያሉትን ሁሉንም የሚመለከት ነው። ሬፈረንደምም የሚሰጡት እንዲህ ሁሉም ህዝቦች ናቸው። ሲዳማ ነን ሲዳማ ተብሎ ሳይለይ ማለት ነው
ድምጽ የሚሰጡት
ከረንትሊ በሲዳማ ውስጥ ያሉትን ድምጽ ይሰጣሉ ማለት ነው። ምርጫ ቦርድ ሲያዘጋጅ የፖለቲካ ፓርቲዎች የሚል ጥያቄ ስለነበረ አንድ ብዥታ ምናልባት ግልጽ ያልሆነ ነገር የነበረው የፖለቲካ ፓርቲዎች ምን አይነቶች፣ ለምሳሌ ሲዳማ ፖለቲከኞች ክልልን ሲሉ ለምርጫ ሻፌታ አቅርበዋል። ከደቡብ ጋር እንቀጥል ሲባል ደሂዴን ጎጆ አቅርበዋል። ስለዚህ እነኚህ ሁለቱ በሲዳማ ውስጥ የሚንቀሳቀሱ ፖለቲካ ኃይሎች ናቸው በአሁኑ ወቅት ያሉት ማለት ነው። እነኚህ ሁለቱ ወገኖች ተቀራርበው ጎጆ ምረጥ፣ ሻፌታ ምረጥ የማለት ህጋዊ መብት አላቸው። ምክንያቱም ሁለቱም ቀለል ስለሚሉ ማለት ነው። ይሁን እንጂ ሌሎቹ ከሌላ ቦታ መጥተው ፖለቲካ ፓርቲዎቹ ውይይት ውስጥ እንገባለን፣ ሲዳማ ውስጥ ምንም አይነት እንቅስቃሴ የሌላቸው ማለት ነው። ለምሳሌ የተወሰነ ህዝብ ተወካይ ጠበቃ ነኝ የሚል መጥቶ የማይሆን ነገር ቢያደርግና ነገር ተረንደሙ በኋላ በህዝቦች መካከል ተረጣሪ የሚፈጠር ነገር እንዳይሆን በሚል ምክንያት ይመስለኛል የምርጫ ቦርድ ይህን በኋላ ላይ ሰረዘው እንጂ የሲዳማ ወገን ለመከራከር አብሮ ለመቅረብ ስላልፈለገ አይደለም። ለምሳሌ አሁን ይሄ ነገር ከተሰረዘ በኋላ ነው እኔ አንቺ ፕሮግራም ላይ የቀረብኩት እና በሲዳማ በኩል ያለ ማስረዳት የቀረብኩት ማለት ነው። ሌላኛው ተከራካሪ አልፈልግም ብሎ ቀረ እንጂ ሲዳማ በሩን ስለዘጋ አይደለም። አሁንም ቢሆን በቀሩት የምርጫ ክስተፋ ጊዜ ሌላው የፈለገውን ጎጆ ምረጡ ሲል አግባብ የሆነ የሚመለከተው የፖለቲካ ፓርቲ ማለትም ደኢህዴን የመቀስቀስ ህጋዊ መብት እንዳለው በደንብ ይገነዘቡታል እና በዛ አይነት መልኩ ቢታይ ምን ይመላሽ።
እሺ፣ ስላብራሩልኝ አመሰግናለሁ ዶክተር ሽፈራው። ነገር ግን አሁን እንደጠቀሱት እንግዲህ ደኢህዴንም መቀስቀስ ነበረበት ጎጆ ምልክቱን ይዞ። አሁን ይሄንን ውይይት እናካሄደው አርብ ማለዳ ነው። እስከ ዛሬ ድረስ በዌብሳይቶች እንዲህ በቲሸርት ላይ ነው እንጂ ደኢህዴን ወጥቶ እንደ ሲዳማ ተቃዋሚ ፓርቲዎች ሲቀሰቅስ አላየንም ጎጆ ይዞ። ለዚህም ይህንንም ግልጽ ሊያደርጉልን ይችላሉ? ፍርሃት አለ ይባላል። ፍርሃት አለ ሰው እንዳይጠቃ። ምርጫ ደግሞ ከፍርሃት ነጻ በሆነ መንፈስ ነው አይደል እንዴ መካሄድ ያለበት? ምርጫ ከተባለ ከሁለት ነገር ነው አንዱን የሚመርጠው። ቅስቀሳ ታዲያ በግልጽ የማይካሄደው ለምን ይመስሎታል?
ይህንን ጥያቄ ትዝታ ደኢህዴኖችን ብትጠይቂ ደስ ይለኛል። ቅስቀሳ ለምን እንዳላካሄዱ ለምን እንዳካሄዱ ፍርሃት ያልሽው በፍጹም እንደዚህ ያለ ነገር ያለ አይመስለኝም። እንደውም በሲዳማ በኩል ሁሉም መጥቶ ሀሳቡን ይግለጽ። ምክንያቱም አሁን አንቺ እንዳስቀመጥሽው ሬፈረንደምም ከምርጫ አይነቶች አንዱ ስለሆነ ህዝቡ በደንብ ተገንዝቦ ነው ድምፅ መስጠት ያለበት። በዚህ በሲዳማ በኩል ማንም ሌላውን አትምጣ ብሎ የገፋ የለም። ምናልባት እኔ አልቀሰቀሱም የሚለውንም ማለት አልችልም፣ ምክንያቱም የመቀስቀስ መጠኑ ሊለያይ ስለሚችል ማለት ነው። ምናልባት በደኢህዴን በኩል የተወሰደ ብዬ መገምተው ሁለት ነጥቦች አሉ። አንድ ፖለቲካሊ ቀድመው ውሳኔውን በጉባኤያቸው ወስነዋል። 1-55 የሚለውን ምናልባት ከሀሳቦች ሐምሌ መጀመሪያ ሳምንት ላይ ማለት ነው። ስለዚህ 1-55 የሚለውን ሲወስኑ ሲዳማ አንድ ክልል ይዛል፣ ሌሎቹ አንድ ላይ ይሆናሉ የሚል አንድምታ አለው ይሄ። ስለዚህ ፖለቲካ ውሳኔያቸውን መቃረን እንዳይሆንባቸው በሚል ብለው ሊሆን ይችላል። በሌላ በኩል ሲዳማ ህዝብ ፍላጎቱን በተለያየ ጊዜ ሲገልጽ ነበረና አመቱ ሙሉ ብዙ አይነት በተቃራኒ የነበሩ ቅስቀሳዎች ስለነበሩ እኒህ ቅስቀሳዎች የሲዳማን ህዝብ የክልል ጥያቄ ከመጠየቅ ወደ ኋላ መለሱትም እና ውጤቱን ብንቀሰቅስም በአጭር ጊዜ ስለ ለውጥ ምናመጣ አይደለንም ብለውምም አስበው ሊሆን ይችላል። እኒህ ሁለቱ የኔ ራሴ የግል ግምቶች ናቸው።
እሺ፣ በጣም ነው የማመሰግነው ዶክተር ሽፈራው ሙለታ በአዲስ አበባ ዩኒቨርሲቲ የመካነ ልማት ጥናት ኮሌጅ ረዳት ፕሮፌሰር። ከአድማጮቻችን ለቀረቡ ጥያቄዎች መልስ ስለሰጡን አመሰግናለሁ። በአድማጮች ስም
እኔም ስለጋበስ አመሰግናለሁ። ስልሰው
እንግዳችንን የአዲስ አበባ ዩኒቨርሲቲውን የመካነ ልማት ጥናት ኮሌጅ ረዳት ፕሮፌሰር ዶክተር ሽፈራው ሙለታን ለጊዜያቸው እናመሰግናለን። አድማጮቻችንም ለተሳትፏችሁ፣ በሌሎች ፕሮግራሞቻችንም እንዲሁ ተሳተፉ። አድማጮች፣ አሁን ወደ ተከታዩ ቅንብር ልውሰዳችሁ። አድማጮች የምትከታተሉት የቅዳሜ ምሽት ፕሮግራማችንን ነው። አሁን ወደ ቅዳሜ ምሽት አዝናኛችሁ የሙዚቃ ቃና።
ሰላም ሰላም ሰላም፣ ጤና ይስጥልኝ የተከበራችሁ የሙዚቃ ቃና አድማጮች፣ በያላችሁበት ሳምንታዊ የክብር ሰላምታ ይድረሳችሁ። በዛሬው የሙዚቃ ቃና ፕሮግራም የተለያዩ ዜማዎችን ይዤላችሁ ቀርቤያለሁ። መልካም ቆይታ ከሙዚቃ ቃና ጋር እየተመኘሁላችሁ እያደመጣችሁት ያላችሁት ቱ ላቭ ሳምባዲ የተሰኘውን የማይክል ቦልተንን ዜማ ነው። Never shown on me. I want my life to be to live with you, to live with you. There's a way everybody says to do each and every little thing. What does it bring? ያደመጥነው ቱ ላቭ ሳምባዲ የተሰኘውን የማይክል ቦልተንን ዜማ ነበር። ይህንን ዜማ በቅድሚያ የተጫወቱት ዘ ቢጂስ ነበሩ። ከዚያም በርካታ የተለያዩ ድምፃውያን ዜማውን ተጫውተውታል። ቀጥለን የምናደምጠው ዜማ ደግሞ ስትሮንገር የተሰኘ ይሆናል። ድምፃዊ ኬሊ ክላርክሰን። Do the things I want. You think you got the best of me? Think you've had the last laugh? Bet you think that everything good is gone. Think you left me broken down? Think that I'll come running back? Baby, you don't know me 'cause you're dead wrong. What doesn't kill you makes you stronger. Stand a little taller. Oh, ከኬሊ ክላርክሰን አምስተኛ የስቱዲዮ አልበሟ ስትሮንገር የተሰኘውን ዜማ ነበር ያደመጥነው። ኬሊ ክላርክሰን ከ12 ሚሊዮን በላይ የአልበም ቅጂ በዓለም ዙሪያ ሸጣለች። በመቀጠል ደግሞ እስቲ ቆየት ያለ ወደ ብሉስ ዜማ ያለው ሰዳችሁና Why I Sing the Blues የተሰኘውን የብሉስ ንጉስ የነበሩትን የቢቢ ኪንግን ዜማ አሰማችኋለሁ።
All them people got the same trouble as mine. I got the blues. I say I've been around a long time. I really paid some dues. One more time, fellas. Blind man on the corner, begging for a dime. The rollers come and call him and throw him in the jail for a crime. I got the blues. I'm singing my blues. And stuff, but a lady stood up and she said, you haven't been around long enough. That's why I got the blues. The blues. I say I've been around a long time. I've really, really paid my dues. Drop it one more time.
ያ ደምጥነው why i sing the blues የተሰኘውን የቢቢ ኪንግን ዜማ ነበር። ይህ ዜማ የወጣው እንደ አውሮፓና ቆጣጥር በ1983 ሲሆን ከቢቢ ኪንግ የብሉስ ዜማዎች መካከል ከተወደዱት አንደኛውና ዋነኛው ዜማ ነበር። ቢቢ ኪንግ በአሜሪካን የሙዚቃ ታሪክ ውስጥ ትልቅ አስተዋጽኦ ያደረጉ ታላቅ ሰው ነበሩ። ለዚህም ስራቸው ከፕሬዝዳንት ጆርጅ ደብሊው ቡሽ የአገሪቷን ታላቅ ሜዳሊያ ተሸልመዋል። ቢቢ ኪንግ ከዚህ ዓለም በረፍት የተለዩን እንደ አውሮፓና ቆጣጥር በ2015 ነው። በ89 ዓመታቸው ቀጥላን ደግሞ ሄሎ ትለናለች እንግሊዛይቷ ድምጻዊ አዲል።
ሄሎ it's me I was wondering if after all these years you'd like to me to go over everything. They say the time's supposed to heal ya, but I ain't done much healing. Hello, can you hear me? I'm in California dreaming about who we used to be when we were younger and free. I've forgotten how it felt before the world fell at our feet. There's such a difference between us and a million miles. Hello from me. typical of me to talk about myself. I'm sorry. I hope that you're well. Did you ever make it out of that town where nothing ever happened? It's no secret that the both of us are running out of time. So hello from the other side.
ተጫወተችልን የእንግሊዛይቷ ድምጻይ አዴል ነበረች። ይህ ዜማ እንደወጣ በመላው ዓለም በሙዚቃ የቢልቦርድ ሰንጠረዥ ላይ የአንደኝነትን ደረጃ ይዞ እንደነበር የሚታወስ ነው። የተከበራችሁ ሙዚቃ ቀን አድማጮች ለዛሬ የተመደበልኝ ሰዓት እየተገባደደ ነው። የምሰናበታችሁ ቆየት ባለ የአሪታ ፍራንክሊን ምርጥ ዜማ ይሆናል። የዜማው ርዕስ Ain't No Way የተሰኘ ሲሆን ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ስንብት። ደሳለኝ መኮንን ነኝ በኔ በኩል ቻው።
If you won't let me give all of me.
አመሰግናለሁኝ ለሙዚቃ ቃናው ደሳለኝ። የነቢዩ መሐመድ 1494ኛ የልደት በዓል ዛሬ በሙስሊም ምእመናን ዘንድ ተከብሮ ውሏል። ኢትዮጵያ ውስጥም በዓሉ ለመጀመሪያ ጊዜ ተከብሮባታል በተባለችው ደቡብ ወሎ ውስጥ በምትገኝ ጀማ ንጉሥ መስጊድ ተከብሯል። የኤርትራ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ እንጦንዮስን ጨምሮ የህሊና እስረኞች ናቸው ያሏቸውን ሌሎችም የእምነትና የፖለቲካ እስረኞችን የኤርትራ መንግሥት እንዲፈታ የጠየቁ በመቶዎች የሚቆጠሩ ኤርትራውያንና ኤርትራ አሜሪካውያን ዋሽንግተን ዲሲ ላይ ትናንት ተሰልፈዋል። የኤርትራ ኤምባሲ ምላሽ ለመስጠት አልተገኘም። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አግባብ ያልሆነ የስልክ ልውውጥ ከዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ ጋር አድርገዋል ተብሎ ሹክ ያለው ውስጥ አዋቂ ከሪፐብሊካኖች ለሚቀርቡለት ጥያቄዎች የጽሑፍ መልስ ለመስጠት ዝግጁ መሆኑን ጠበቃው አስታውቀዋል። በሌላ በኩል ደግሞ ፕሬዚደንቱ ከዩክሬን አቻቸው ጋር ያደረጉት ከመጪው ተፎካካሪያቸው አንዱ የሆኑትን ጆ ባይደንና እጃቸውን እንዲመረምሩ ያደረጉት ንግግር ለምርመራና ለክስ የሚያበቃ አይደለም ሲሉ የዋይት ሃውስ አማካሪ ኬሊያን ኮንዌይ ተናግረዋል።